ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? የምሽቱን መሰናዷችንን እናስተዋውቃችሁ።
መግለጫ ሲያወጡ የታጠቁ ኃይሎች ብለው ነው የሚጠሩት። የታጠቁ ኃይሎች ሲሉ አልሸባብን ይሆን ሌሎች አሸባሪዎችን ይሆን ለነጻነት ተዋጊውን ፋኖ ይሆን የሰሜን ፓርክ ዘበኞች ይሆን እኛ አናውቅም። ስለዚህ የታጠቀ ኃይል ብለው ነው የሚጠሩት። መጀመሪያ እኛ ስም አለን፣ ፋኖ የሚል ስም አለን። በስማችንም አልጠሩንም፣ ግብዣም አላደረጉልንም።
ሀገራዊ ምክክርን በተመለከተ ዘገባለን። ሌሎች ጥንቅሮችም አሉን። ኤደን ገረመው የምሽቱን መሰናዶ በመምራት ኤልያስ አስማረ ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የዲጂታል እንዲሁም የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። የኦሮሞ ነጻነት ሰራዊትና የአማራ ፋኖ የኢትዮጵያ ሀገራዊ ምክክር ኮሚሽን ወደ ሰላም ሊያመጣ የሚችል ህጋዊ ድርጅት መሆኑን እንደማይቀበሉት ለአሜሪካ ድምጽ ተናግረዋል። ሁለቱም አካላት ኮሚሽኑ ሲዋቀር አንስቶ ምንም አይነት ተሳትፎ አለማድረጋቸው እንዲሁም ኮሚሽኑ በመንግስት በጀት የሚንቀሳቀስ በመሆኑ በገለልተኝነቱ ላይ ጥያቄ እንደሚያስነሳበት ገልጸዋል። በዙሪያ የተጠናቀረው ዘገባ ይቀጥላል።
ከተቋቋመ 2 ዓመታትን ያስቆጠረው የኢትዮጵያ ሀገራዊ የምክክር ኮሚሽን በሽግግር ፍትህና በሀገራዊ ሰላም ዙሪያ የሚሳተፉ አካላት የተለያዩ ሀገራዊ አጀንዳዎችን እንዲያዘጋጁ ከሳምንታት በፊት ጠይቋል። ይሁን እንጂ ኢትዮጵያ ውስጥ በአሁን ሰዓት በትጥቅ ትግል ላይ የሚገኙት የኦሮሞ ነጻነት ሰራዊትና የአማራ ፋኖ ምንም አይነት ህጋዊ የሆነ የሰላም ጥሪ ግብዣ እንዳልደረሳቸው ለአሜሪካ ድምጽ ተናግረዋል። አቶ ማርሸት ጸሐዩ የአማራ ፋኖ በጎጃም ቃል አቀባይ ናቸው።
መግለጫ ሲያወጡ የታጠቁ ኃይሎች ብለው ነው የሚጠሩት። የታጠቁ ኃይሎች ሲሉ አልሸባብን ይሆን ሌሎች አሸባሪዎችን ይሆን ለነጻነት ተዋጊውን ፋኖን ይሆን የሰሜን ፓርክ ዘበኞችን ይሆን እኛ አናውቅም። ስለዚህ የታጠቀ ኃይል ብለው ነው የሚጠሩት። መጀመሪያ እኛ ስም አለን፣ ፋኖ የሚል ስም አለን። በስማችንም አልጠሩንም፣ ግብዣም አላደረጉልንም።
በተመሳሳይ ተቀማጭነታቸው በካናዳ የሆነው የኦሮሞ ነጻነት ሰራዊት አማካሪ አቶ ጂረኝ ጉደታ ይህ መደበኛ በሆነ መልኩ ስለ ሀገራዊ ምክክሩ ከኮሚሽኑ አባላት ጋር ከተወያዩት ውጪ የኦሮሞ ነጻነት ሰራዊት እስካሁን ድረስ ምንም አይነት መደበኛ ጥሪ እንዳልተቀበለ አስታውቀዋል።
የሽግግር ፍትህ ወይም ደግሞ ትራንዚሽናል ጀስቲስ እና ናሽናል ዳያሎግ ምክክር የሚባለው ነገር ያው ለረዥም ጊዜ ስንሰማው ነበረ። ግብዣ ተደርጎላቸዋል ወይ የሚለው ግብዣ ሳይሆን ኢንፎርማሊ የተከበሩ ሰዎች እዛ ምናቃቸው ከሽግግር ኮሚሽን ውስጥ ያሉ ያናገሩን አሉ። ኢንፎርማል የሆነ ንግግር ማለት ነው። ከዛ በተረፈ የተደረገልን ግብዣም የለም። ቢደረግልንም ኮሚሽኑን ራሱ አወቃቀሩ፣ ኢትዮጵያ ውስጥ ያለው ሁኔታ በአጠቃላይ ለእንደዚህ አይነት ጉዳይ የሚጋብዝ ስላልሆነ ምንም ትርጉም ያለው ጉዳይ አይሆንም።
የአማራ ፋኖ በጎጃም ቃል አቀባዩ አቶ ማርሸት የአማራ ፋኖ በኮሚሽኑ አመሰራረት ላይና ገለልተኛነት ላይም እምነት እንደሌለው አስታውቀዋል።
የሽግግር ፍትህ የሚባለው ተቋም ከአመሰራረቱ ነው ጥያቄያችን። እኛ መጀመሪያ ስፖንሰር የሚደረገው ከብልጽግና ነው። ሰዎቹ የሽግግር ፍትህ ኮሚቴ አባላት፣ አመራሮቹ ስራውን የሚያሳልጡት በሙሉ ከመንግስት ዩኒቨርሲቲዎች የተመለመሉ ሰዎች ናቸው። አበል የሚከፍላቸው ራሱ ስርዓቱ ነው፣ ብልጽግና ነው። ሁኔታቸውን ደህንነታቸውን የሚያስጠብቅላቸው ብልጽግና ነው። ለስብሰባ ለምክክር አዳራሽ የሚፈቅድላቸው ብልጽግና ነው። ስለዚህ የአንድ ወላጅ ልጆች ናቸው ማለት ነው። ስለዚህ አሁን ብልጽግና ለመውደቅ የቀረውን ጊዜ ለማራዘም ሲል የተፈጠረ ተቋም ስለሆነ በሽግግር ፍትህ ስም በመካካስ፣ በመነጋገር፣ በመወቃቀስ በናሽናል ዲያሎግ ስም ስርዓትን የማስቀጠር ፕሮጀክት ስለሆነ እኛ ደግሞ ስርዓቱ መቀጠል የለበትም ብለን ስለምናምን የሽግግር ፍትህን የማንቀበለው።
የኦሮሞ ነጻነት ተወካዩ አቶ ጂረኝ ኮሚሽኑ ሲዋቀር አንስቶ ፓርቲያቸው አለመሳተፉም በዚህ የተነሳም የኦሮሞ ነጻነት ሰራዊት በኮሚሽኑ ላይ እምነት ሊያዳብር አለመቻሉን ይገልጻሉ።
የፖለቲካ ጥያቄ አለን። የፖለቲካ ጥያቄ ትጥቅ እንድናነሳ ጋብዞናል። ስለዚህ ያንን ጥያቄ መንግስት ይመልስልን ብለው ከሚሉ አካላት በሙላ ጋር ቁጭ ብሎ መነጋገር ያስፈልጋል። ከተነጋገረ በኋላ ጋራ የሆነ ፍኖተ ካርታ አስቀምጦ የምክክር ወይም እርቅ ማን ያንን ሊያስተባብርልን ይችላል የሚለውን በጋራ ነው መመስረት የሚገባሽ። አንድ የመንግስት አካል ብቻውን ለናሽናል ዳያሎግ ኮሚሽን ሰው መድብ ያለው ብለው ሲል እዚሁ ጋር ነው ፍትሐዊነቱ የሚያቆመው ማለት ነው። ሌሎች አካላትም ሌሎች የፖለቲካ ድርጅቶችም የታጠቁ አካላትም ሁላቸውም አንድ ላይ ሊያቋቁሙት የሚገባ ነገር ነው ማለት ነው። ከዚያ በኋላ ከጦርነቱ ተወጥቶ ንግግር ኖሮ ከንግግሩ በኋላ በረጅም ጊዜ ውስጥ ህብረተሰቡ እየተነጋገረ እንዴት አድርጎ ቁስሉን እያዳነ እየተግባባ ሀገር እየገነባ ለወደፊት አብሮ መኖር ይችላል የሚለው ለረዥም ጊዜ የሚካሄድ ነገር ነው ናሽናል ዳያሎግ። ግን ወደ ናሽናል ዳያሎግ ለመግባት ራሱ መጀመሪያ ጦርነት መቆም መቻል አለበት። ጦርነት መቆም ብቻ አይደለም፣ የሚዋጉት ኃይላዎች አንድ ላይ መጥተው ተነጋግረው የሆነ መግባባት ላይ መድረስ መቻል አለባቸው።
የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አቶ ዮናስ አዳይ በበኩላቸው ሁለቱም የትጥቅ ትግል ላይ የሚገኙት አካላት እንደ ሌሎች ፓርቲዎች ሁሉ ሀገራዊ የምክክር መድረኩ ላይ እንዲሳተፉ የሚጋብዝ ህጋዊ ደብዳቤ እንዳልተላከላቸው አምነው፣ ነገር ግን ይሄ የሆነው ህጋዊ አድራሻ ስለሌላቸው ነው በማለት መልስ ሰጥተዋል።
በእርግጠኛ አጠቃላይ የሆነ ጥሪ አቀረብን እንጂ በተለይ በፍልሚያ ለሚገኙ ወንድሞቻችን፣ ወገኖቻችን ኦኤልኤ ወይም ኦሮሞ ሊብሬሽን አርሚ እና ለፋኖ በጽሁፍ ፎርማል የሆነ ጥሪ እውነት አላቀረብንም። ያቀረብነው ምንድን ነው? በሚዲያ ላይ መንግስትም ሆነ ፍልሚያ ላይ ያሉ ቻችን የአንድ ቤተሰብ ጥል ስለሆነ የኢትዮጵያ ቤተሰብ ወንድም ወንድሙ ላይ እየተነሳ እየተገዳደልን ስለሆነ ያለአንዳች ቅድመ ሁኔታ ያውን ግጭቱን ጦርነቱን አቁመው ወደ ጠረጴዛ ዙሪያ መጥተው ልዩነቶቻችን በዚያው ፈተን ኢትዮጵያ እንገንባ የሚል ጥሪ አጠቃላይ ጥሪ ያቀረብ ነው እንጂ ስፐሲፊክ አድርገን ፎርማል የሆነ ደብዳቤ ልነሱ አላቀረብንም። ፎርማል የሆነ ኦፊስን ስለማናውቅ ከዚህ የተነሳ ፎርማል የሆነ ወይም መደበኛ የሆነ ደብዳቤ ይዘን ጥሪ ለነሱ አላቀረብንም። ያቀረብነው በሚዲያ ላይ ብቻ ነበረ። ከእነሱ ጋር እስማማለሁ።
በሌላ በኩል በሀገራዊ ምክክር ኮሚሽኑ ላይ ከተነሱት ቅሬታዎች አንዱ ኮሚሽኑ የተዋቀረው በመንግስት ተነሳሽነት መሆኑ እንዲሁም የኮሚሽኑ አባላት ደሞዝና የስራ ማስኬጃ ወጪዎችም በመንግስት መሸፈናቸው ነው። ኮሚሽነሩ ዶክተር ዮናስ በዚህ ጉዳይ ላይ ሀገርን የሚመራ ፓርቲና ሀገረ መንግስትን ለይቶ መረዳት እንደሚገባ በመግለጽ ኮሚሽኑ እየተጠቀመ ያለው የኢትዮጵያን ሕዝብ የግብር ገንዘብ እንጂ የፓርቲን ገንዘብ አይደለም ይላሉ።
ከነሱ ብቻ ሳይሆን እዚህ ካሉትም እንደዛ አይነት ስሞታዎች፣ ጥያቄዎች ቀርበዋል። ምክንያቱም ያላችሁበት ጽህፈት ቤት መንግስት ነው የሚል ነው። በኢትዮጵያ አማርኛ ቋንቋ በተለይ ስቴትና ጋቨርንመንት አገዛዝና ሀገረ መንግስት አንድ ላይ ስለሚደረጉ እንጂ ለእኛ የሚከፍለን ቢሮው ብልጽግና ትምህርት ለትናንት ነገንበው አይደለም፣ የኢትዮጵያ መንግስት ነው። የኢትዮጵያ ህዝብ በከፈለው መዋጮ ወይም ደግሞ ግብር የተሰራ ህንፃ እንጂ ከአስር ሰላሳ ዓመታት በፊት የተሰራ ህንፃ ነው እኛ የጠቀምበት ያለው መዋጮ ነው፣ ከህዝብ ገንዘብ ነው። በተመሳሳይ አሁንም ህዝብን አገልግል ደግሞ ተብዬ ወደዚህ ሲጠራ በዚያም የሚከፈለን የህዝብ ገንዘብ እንጂ የብልጽግና ወይም የአንድ አገዛዝ ወይም የኢህአዴግ የደርግ ወይ ህዳሴ አይደለም። ይሄ በሚገባ በግንዛ
ሚያዝያ 16 2016 ዓ.ም የብሔራዊ ደህንነት ምክር ቤት ባወጣው መግለጫ የፕሪቶሪያውን ስምምነትና የሀገሪቱን ህገ መንግስት በመጥቀስ ሀገሪቱ ሊኖራት የሚችለው አንድ መከላከያ ሰራዊት በመሆኑ የታጠቁ ኃይላት ትጥቃቸውን በመፍታት ወደ ሰላም ስምምነት እንዲቀርቡ ጥሪ አቅርቧል። የኦሮሞ ነጻነት ሰራዊት ተወካዩ ጅሬኝ ጉደታ ይህንን ጥሪ እንደማይቀበሉ ገልጸው መንግስት ለማሸነፍ እንጂ መተማመን እንዲኖር እየሰራ አይደለም ሲሉ ከሰዋል። አቶ ጅሬኝ የኦሮሞ ነጻነት ሰራዊት ለውይይት እንዲቀርብ መሟላት የሚገባቸውንም ነገሮች አጋርተዋል።
ህብረተሰቡ ጦርነት ውስጥ ነው ያለው። እነሱ በድርድር እንኳ ሲመጡ ሳይቀር ጦርነት ወጥ ነው ኦፕሬሽን አዘጋጅተው ድሮን አቀናጅተው ድርድር ላይ ስንቀመጥ ብዙ ጊዜ ጦርነቶች ነበሩ የነበሩት እና መተማመን እንዲኖር ሳይሆን አለመተማመን እንዲነግስ ነው የሚፈልጉት። ለምን ምክንያት እንደሆነ አይታወቅም። ድርድሩንም እነሱ የሚፈልጉት ለማሸነፍ፣ ለመደምሰስ እንደዚህ አይነት ፖለቲካ ነው ይዘው የሚጓዙት ማለት ነው። ስለዚህ ከመንግስት አካል ለድርድር ለሰላም ቁርጠኝነቱ ቢኖር መደረግ የሚገባው ነገር ከጦርነት መውጣት መላቀቅ፣ ወደ ህብረተሰቡ ሄደው ህብረተሰቡ ላይ ተኩሰው መግደል ማቆም፣ የሰብአዊ እርዳታዎች እንዲቀርቡ በር መክፈት፣ የፖለቲካ እስረኞችን መፍታት፣ የፖለቲካ ድርጅቶች ራሳቸውን የሆነ ምንድነው ኦፊስ መክፈት እንዲችሉ ማድረግ፣ ምንድነው ህብረተሰቡ ኮንፊደንስ እንዲኖረው ማድረግ መቻል ነው የሚያስፈልገው። ቴሮሪስት ናችሁ ብለው በፓርላማ ያስቀመጡትን ነገር እንዲነሳ ማድረግ፣ እንደዚህ እንደዚህ አይነት ነገሮች ነው ማድረግ የሚገባቸው።
በተመሳሳይ የአማራ ፋኖ በጎጃም ተወካዩ አቶ ማርሸትም
ቀጥኛ በሚሊዮን ጠመንጃ አንስተን የሰው ህይወት እየገበርን መድረስ ያለብን አላማ ላይ እንደርሳለን ብለን እየተፋለምን ባለንበት ሰዓት ጠመንጃችሁን ጣሉና ወደ
ምክክር ነው የሚል ሀሳብ ነው ተነሳው። ይሄ ደግሞ በአለም ታሪክ የሌለ ተደርጎ የማይታወቅ ነገር ነው። ሚኒመም የምንጠይቃቸው ቅድመ ሁኔታዎች ከተሟሉ ለድርድር ልንቀርብ እንችላለን እንጂ ለምክክር አንቀርብም። ከዚያ በፊት እንመካከር ከተባለ አትሊስት የበደለን የጨፈጨፈንን ስራ አጥለን ከዚያ በኋላ እንደ ሀገር እንደ ኢትዮጵያ አንድ ቁመና ያለው ኢትዮጵያውያንን የሚመጥን ዘመኑን የሚዋጅ መንግስት ካቆምን በኋላ የበደለ ይክሳል፣ የቀማ ይመልሳል፣ የሚጠጣ ይቀጣል፣ ይጠይቃል። ከዚያ በኋላ ነው ወደ ናሽናል ዲያሎግ የምንገባው። ነገር ግን ስርዓቱ እየጨፈጨፈ ባለበት ሰዓት፣ የሀገር ሀብት እየዋደመ ባለበት ሰዓት ፋኖ ብቻውን ጠመንጃውን ጥሎ ከስርዓቱ ጋር ለመነጋገር ዝግጁ አይደለም። እኛ አንነጋገርም።
በዚህ ጉዳይ ላይ አስተያየታቸውን የሰጡን ኮሚሽነር ዶክተር ዮናስ ይህ የመንግስት ጥሪ እንጂ የእኛ አይደለም፣ እኛ የተኩስ አቁምን እንጂ መሳሪያ ጣሉ አላልንም ብለዋል።
ግጭትን የሚያስወግድ ነገር ወደ ሰላም የሚያመጣ ማንኛውንም እንቅስቃሴ በእነሱም በኩል በመንግስት በኩል እንደግፋለን። ዳሩ ግን ቴክኒካል ሾዎቹን እነዚህም በተመለከተ ከመንግስት ተገቢ ምላሽ ታገኛለች የሚል ጽኑ እምነት አለኝ። እንዲያውም ተኩሱን አቁማችሁ፣ ጦርነቱን አቁማችሁ ልታችሁን ወደ ምክክር ነው የሚያደርገው የነበረው።
የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳይ የአማራ ፋኖና የኦሮሞ ነጻነት ሰራዊትን ለሀገራዊ ምክክሩ ለመጋበዝ እንደ ኢትዮጵያ ቀይ መስቀል ያሉ ተቋማትን ለማነጋገር ተቋማቸው እየጣረ መሆኑንም ጨምረው ተናግረዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኪነት ቤት የተሰኘው ተቋም መስራች የሆነችው ቤተልሔም በቀለ ወጣቶች አእምሯዊ ጤናና አካላዊ ጤናማነትን የሚያሳድጉበት ሙያዊ ምክር ትሰጣለች። ከሀብታሙ ስዩም ጋር ቆይታ አድርጋለች። ለተቋሙ አመሰራራት ከምታብራራበት ዘገባው ይጀምራል።
ኪነት ቤት ሚስጥር ልንገር፣ ሀብታሙ ድሮ ተወዛዋዥ ነበር። ማለት አሜሪካ ውስጥ ነው ያደግኩት። ራሴ ተምሬ ልጆችንም ማስተምር ነበረ፣ ፐርፎርመንስ የምሰራ ነበር እና በዛ ባህላችን እንዴት አድርገን እንደምናሳይ በዛ ምክንያት ነው ኪነት ቤትም የተባለው። በኪነት ቤት ውስጥ ደግሞ እኔ ኮሚኒቲውን እንዴት አድርጎ ስፔሻሊ ወጣቶች ላይ እንዴት አድርጎ እንደረዳቸው ራሳቸውን ማወቅ፣ እርስ በርሳቸው መተያየት፣ መረዳዳት የሚለውን ነገር አይቼ ነበር ማለት ነው። ገና ኩባንያው ከመከፈቱ በፊት ከመጀመሩ በፊት እና ያንን ነገር አድርጌ ከዛ ወደ ሌላ ዓለም ወደ ሌላ ስራ ዓለም ተሰማራው። ከዛ በኋላ ግን ወደ ኮቪድ ሊጀምር አካባቢ እንደገና ብዙ ነገር አየን፣ ብዙ ፈተናም ነበረ። ያንን ነገር ለኮሚኒቲያችን ምንድን ነው ማድረግ አለብን? እስፔሻሊ ተያይዘን በጣም ተቀራርበን ያለ ኮሚኒቲ ነው። ጀስት ጀነራሊ እንደሱ ነው ኦፕሬት ብናደርገው አይደለም። እና ኮቪድ ሁላችንን በየጥግ ጥጋችን ሲያደርግ እንዴት አድርገን ነው እንደገና ያንን መገናኘት ማግኘት የምንችለው በማለት የተለያየ አይነት ፕሮግራሞችን እየሰራው ይህንን ነገር ለምን እንደ አንድ ኩባንያ አድርጌ ኦርጋናይዝ በማድረግ አንጀምረውም በማለት ነው የተጀመረው።
ኪነት ቤት አጀማመሩ ይሄ ከሆነ በኋላ ስራዎቹን እያጎለበተ የተለያዩ አገልግሎቶችን በማስተባበር ትውልድ ኢትዮጵያውያንን እያገዘ ይገኛል። እንደ ማህበረሰብም እንደ ግልም የሚዳረሱ አገልግሎቶቻችሁ ምን ይመስላሉ?
እንደ ማህበረሰብ ብዙ አይነት ፕሮግራሞች ከኮቪድ ጀምሮ ቅድም እንዳልከው ከኮቪድ ጀምሮ ብዙ አይነት ፕሮግራሞች አድርገን ነበረ። ማህበረሰቡ ምን አይነት ስኪል ነው የሚያስፈልገው? ይሄ ጤንነትን ለማምጣት ምን አይነት ስኪል ነው የሚያስፈልገው? ከሶሻል አስፔክት ከአስተሳሰብ ጀምሮ ማለት ነው። ከአስተሳሰብ ከማስተዋልነት ጀምሮ ምን አይነት ነገር ነው የሚያስፈልገው? ማለት ግን ስናቀርበው የማይከብድ ቀለል ባለ ሰው ባለበት ደረጃ የሚደርስ እና በውስጡ ግን ብዙ አይነት ነገር የሚያስተምር አይነት ፕሮግራሞች ነበረ ስናደርግ የነበረው። አሁን ደግሞ ስፔሲፊክሊ ኮችንግም ጀምረናል። ዩዝ ዲቨሎፕመንት ላይም ብዙ አይነት ፕሮግራሞችም ስሰራ ስለነበረ የወጣቶች ደግሞ አይምሮ የሆነች ገና ዲቨሎፕ እያደረገ ስለሆነ ያንን ላይ ምንድን ነው የሚያስፈልገን የሆነ አይነት አዶልት ወይም ትልቅ ሰው ሲሆን የሆነ ነገር የምናመጣው ነገር ከፈለገ ዛሬ ማድረግ ያለብን ምንድን ነው በማለት እሱ ላይ ብዙ አይነት ኮችኝ እና የተለያዩ ቦታዎችን ይሄድኩኝ ያው ኪነት ቤትንም ሬፕሬዘንት በማድረግ ማለት ነው። ስፒኪንግ ኢንጌጅመንትም አደርጋለሁ። ስለዚሁ አይነት ሞልቲ ጀኔሬሽናል እናቶቻችን፣ አባቶቻችን፣ ወጣቶችና ልጆችን በሙሉ ያለበት እንዴት አድርገን ነው እርስ በርሳችን መተያየት የምንችለው፣ እርስ በርሳችን እንዴት አድርገን ነው መረዳዳት የምንችለው ከመርዳታችን በፊት በማለት ብዙ አይነት የተለያየ አይነት ፕሮግራሞችን እያደረግን ነው። ሞስትሊ ደግሞ ቨርቹዋል ናቸው። ሰውን መርዳት መድረስ እንዲችል ሶሻል ሚዲያ ላይም እሱ ላይ ነው በብዛት ሰው የሚያገኝ። ሶሻል ሚዲያ ላይ የተለያዩ አይነት ፕሮግራሞችንም አደርጋለሁ። አሁን ደግሞ ወደ ቲክታክም ገብቻለሁ። ህዝቦቻችን በሙሉ እዛ ስላሉ ወጣቱንም ባለበት ለመድረስ
በአሁኑ ጊዜ ወጣቶች ለቴክኖሎጂ እጅግ የቀረቡ ለማህበራዊ መገናኛዎች የቀረቡ ናቸው። እነዚህ የቴክኖሎጂ በረከቶች ወጣቶችን እየፈተኑ ስለመሆናቸው ይነገራል። እነዚህን ጉዳዮች በማመጣጠን ረገድ ለወጣቶች የምትሰጧቸው ምክሮችና የምትሰጧቸው አገልግሎቶች ምን መልክ አላቸው?
እውነትህን ነው። ወጣቶች ስንል አንደኛ እንደ እድሜው ይለያያል አይደለም? በጣም ትናንሾች ልጆች 10 ዓመት ምናምን ገና ብሬናቸው ዲቨሎፕ የሚያደርገው ስቴት የተለየ ነው። 13፣ 14፣ 15 ሲሆን ደግሞ የተለያየ ነው እና ትኩረቱ እዛ ላይ ራሱ በጣም የተለያየ ነው። አንዱ ትልቁ ነገር ነው እና ለኢች ስቴጅ የተለያየ አይነት ምክር ነው የሚያስፈልገው። አንድ እሱ ነው። ሁለተኛ ነገር ደግሞ ቴክኖሎጂ በቃ እዚህ ያለ ነገር ማምለጥ የማንችለው ነገር ነው እና በምን አይነት ሁኔታ ነው ለቤተሰቦቹም ሄልቲ በሆነ መንገድ ባውንደሪ ሴት የምናደርገው እንዴት ነው? ወጣቱንም ደግሞ ሁሉንም ነገር እንግዲህ የምናየውም የምንሰማውም ወደ ውስጣችን ነው የሚገባው እና ምንድን ነው የምንሰጣቸው ምንድን ነው እነሱን የሚረዱትና የሚረዳቸው ነገር ምን አይነት ፕሮግራሞች ለማድረግ የምንችለው የሚል ነገር ላይ ነው እና ይሄ ደግሞ አሁን ደግሞ ቴክኖሎጂ እየተስፋፋም ስላለ ትናንሽ ልጆች እኔም የራሴ ልጅ አለኝ ከትናንሽ ልጆች ደረጃ ጀምሮ ነው እንግዲህ ኢምፓክት እያደረገን ያለው። እናንተ ባደግንበት ዘመን ብዙ ቴክኖሎጂ አልነበረም። አይምሯችንንም ውጪ በመውጣት ናቹራል ሰንላይት በማግኘት ብዙ አይነት ነገር በንፊት አድርገናል። ወጣቶች ግን ይህንን ነገር ቤት ያደርጋል። አድቫንቴጅ አለው፣ የእውቀት ጊዜ ነው፣ ብዙ ነገር ማወቅ ይችላል። ነገር ግን በትንሹ ብለህ ቫይታሚን ዲ እጥረት ይመጣል በጣም ምክንያቱም ውጭ ህይወቱ ውስጥ ሆኖ ነው የሚሰራው፣ ሁሉ ነገር ውስጥ ነው እና አይምሮ የቫይታሚን ዲ እጥረት ደግሞ ለዲፕሬሽን ለብዙ አይነት ነገር ክፍተት ይሰጣል። እና ምንድን ነው አድቫንቴጁ ለእናንተ? ኦኬ ይህንን ከሆነ እንዴት አድርገን ነው ባውንደሪ ሄልፕ የሆነ ባውንደሪ መስራት እና ማድረግ ያለብን? አንድ ሁለተኛ ነገር ደግሞ ፕሮግራሞችን በመፍጠር ለልጆች ከዛ ነገር ስቦ ወደ ሌላ ነገር የሚያደርግ የሚወስድ ነገር ፕሮግራሞች መፍጠር፣ በአካልም ሆነ ቨርቹዋልም ቢመጡ እንኳን ኮንሱም የሚያደርጉት ነገር ጠቃሚ ስለሆነ ወደ ዝም ብሎ ፍዝዝ ብሎ ካይንድ ኦፍ ወደ ባየር ላይ ምንም ሳያስቡ ሰብካንሽስሊ ዝም ብሎ መፍሰዝን የማያደርግ ነበር አክቲቭሊ ፓርቲሲፔት እንዲያደርጉ የሚረዳቸውን ነገር ላይ ፎከስ እንድናደርግ ነው እኔ ለወጣቶች የምመክረው። ለቤተሰቦች
እንግዲህ አንቺን ጨምሮ የተለያዩ ሰዎች የተለያዩ ተቋማት በተናጠል በማህበረሰባዊ ጤናማ አኗኗር ዙሪያ የራሳቸውን ሀሳብ የራሳቸውን መድረክ ሲያዘጋጁ ሲያካፍሉ እናያለን። በትውልድ ኢትዮጵያውያን ዘንድ ይሄ ሀሳብ ምን ያህል ሰርጸዋል? ምን አይነት ነገሮችስ ሊስተካከሉ ይገባል ወደሚፈለገው ደረጃ እንዲደርስ?
የተለያዩ አይነት ሰዎች መኖራቸው በጣም ደስ ይላል። ምን ያህል እየረዳ ነው? በጣም ለውጥ አለው ማለት በጣም ምክንያቱም በኮቪድ ጊዜ የነበረው ሶሻል ሚዲያ ላይ የነበረው በጣም ብዙም ነገርም ስለነበረ በሀገራችን በዛ ሰሞን በጣም ብዙ ኢሞሽናል ፔን ነበረ፣ ሜንታል ጭንቀትም ነበረ በዛ ሰዓት። ኮቪድ ራሱ ያመጣው በኛ ሀገርም የነበረው ነገር ስላለ ማለት ነው። እና ያ ነገርን ትንሽ በትንሽ ፕሮሰስ እንድናደርግ ራሳችን ላይ እንድናስተውል መሙ ምንድን ነው ወደ ውጭ ብቻ እየጠቆምን ሳይሆን ወደ ራሳችንም እየተመለከትን እያስተዋልን ኔቱ ጋር ነኝ ምንድነው የሚሰማኝ ለምንድነው እንደዚህ የሚሰማኝ የሚለውን ነገሮችን እያደረግን እየሄድን ስለሆነ በጣም ብዙ እውነቱን ለመናገር በጣም ብዙ ሶሻል እንትኑ ስታየው ሶሻል ቴምፕሬቸሩን ቼክ ስታደርገው በጣም ልዩነት አለው። ብዙም ደግሞ ስራ አለ ማለት አክቲቭሊ ያው ደስ የሚለው እኛ ሁል ጊዜ ሂል ማድረግ እንችላለን፣ ሁል ጊዜ መለወጥ እንችላለን። እግዚአብሔር የሰጠንም ጸጋ እሱ ነው። ራሳችንን እንዴት አድርገን ነው መንገዱን ለማክፈት እና ለመራመድ በበሩ ውስጥ ለመራመድ በጣም ኦፖርቱኒቲ አለን። ግን ብዙ የተሸከመ ሰው ሶሻሊም ደግሞ ብዙ አይነት እኛን ኢንዲቪጁዋሉን ሰፖርት የማያደርጉ አስተሳሰቦች አሉ። ያንን ነገር ተግተን ራሳችን ላይ ሰርተን እርስ በእርሳችን ላይ ለመስራት እሱ ላይ በጣም መስራት ያለብን ይመስለኛል። ኮልቸርም አለው አይደለም። እዚህ ስትመጣ ኢትዮጵያነትን ሳትለውጥ ሳትቀይር በአሜሪካ ውስጥ ደግሞ ያችን ደግሞ ኮልቸር አዳፕት ታደርግና ሰብ ኮልቸር ክሬት ይደረጋል። ያስ ነገር ምንድን ነው የሚያሳየን? ኢትዮጵያነታችንን ሳትለወጥን ድረስ ምን አይነት ነገር ነው ማድረግ ያለብን? ራሳችንም ሰፖርት የሚያደርግ ማህበረሰቡንም ሰፖርት የሚያደርግ እንደዚህ አይነት ነገር ላይ እንዳየሁት ከሆነ ስቲል ስራ ያስፈልጋል።
ይሄ ሁለንተናዊ የጤና ጉዳይ ማህበረሰብን በሰፊው የሚነካ ተጽዕኖ እስከ ማህበረሰብ ድረስ የሚደርስ እስከ ሀገር እስከ በርካታ ህዝቦችንም የሚያጠቃልን እንደሆነ ይታወቃል። ነገር ግን መጀመር ያለበት በግል ከምናደርጋቸው እንቅስቃሴዎች ወይም በግል በቤታችን ውስጥ ከምንተገብራቸው ተግባራት ጋር የተያያዘ መሆኑ በተለያዩ ጊዜዎች ሲገለጽ ሰምቻለሁ። ሁለንተናዊ ጤናን በማዳበር ረገድ ትኩረት ልንሰጣቸው የሚገቡ ጉዳዮች አሉ ወይ?
ትልቁ ነገር ማስተዋል ነው። ማለት ራሳችንን አብዘርቭ ማድረግ ማየት እና ፓተርናችንን ማስተዋል። አንድ ነገር ኢሞሽናችንን ኢግኖር አለማድረግ አሁን ትልቁ ነገር ማለት ነው። ብዙ ጊዜ ትናንሽም ሆነን ስናለቅስ ምን ያስለቅስሃል፣ ምን ያስለቅስሻል ተብለን የምናለቅስበት ሪዝን ግን አለ። እነዚያን ነገሮች ዝም ማስባል ተለማምደን አክሴፕት ስለማይደረግ ማለት ነው። ወይንም በሌላ መንገድ ደግሞ ልክ አንድ ነገር ኢሞሽናችን ሲመጣ ቶሎ ብሎ ያባብሉናል፣ ቶሎ ብሎ ዝም ያስብሉናል። እና ፍላጎቱ እኛን ለመርዳት ቢሆንም ኢምፓክቱ ግን ራሳችን ስሜታችን እንዳንመለከተው እንዳናስተውለው የቱ ጋር ከስር ያለው ድራይቪንግ ፎርሱ አስተሳሰብ ምን እንደሆነ እንዳናስተውል ያደርጋልና ራሳችንን ማስተዋል ስንጀምር ራሳችንን መለወጥ ከፈለግን ኮሚኒቲ ሰፖርት የሚያደርገውን ይሄንን ለውጥ ሰፖርት የሚያደርገውን ነገር ራሳችንን መረዳት የማይሆን ነገር ለእኛ ማስቆ አንዳንድ ጊዜ እንደዛ ማለት እኮ ሰውን ሙሉ ለሙሉ ጥጥ እስክትል ድረስ ላትረዳ ትችላለህ። ከዛ በፊት ልታቆም ትችላለህ። ያን እርዳታ ከአንተ የሚያገኝ ሰው ደስ ላይልም ይችላል። እና አንተ ግን የምታስበው እኔ ከወደኩኝ እኮ አንተንም አረዳም አንቺንም አረዳም ምን የሚለው በሚለው ነገር ላይ ስለሆነ እንደዚህ ነው። እና እንደዚህ አይነቶችን ነገር ራሳችን ላይ ማስተዋል ብንጀምር ለራሳችን ብቻ ሰው ለሰው ራሱ በጣም ይረዳል። የቱ ጋር ነው የምጀምረው? ለምንድን ነው የምጀምረው? ምንድን ነው ማድረግ የምፈልገው? ምን እያደረግኩ ነው አሁን በሚለው ላይ ብቻ ብንሰራ እና ራሳችንን እንዴት ነው በፍቅር መገኘት ለራሳችን ለሰው ትናንሽ ልጅ ያለን አሁን ትንሽ ልጅ ቻዮ ስራገል እያደረገ እየተነሳ ሲወድቅ ምንድን ነው የምንለው? አይዞ በርታ አይደለም ምንለው? እኛም እየተነሳን ስንወድቅ አይዞሽ በርች እያለን ራሳችንን አብዘር ብናደርግና ኮሚኒቲ ቢልድ ብናደርግ በጣም ይረዳናል።
የኪነት ቤት የመቼ ዘመን ህልሞች ምን እንደሆኑ ጠቅላላ አድርገሽ ብትነግሪኝ። በእስካሁኑ ጥረት እዚህ ደረጃ ላይ ደርሳችኋል። በርካቶችን ለማገዝ በርካቶችን ለማንቀጥ ችላችኋል። የመጪ ዘመን ህልማችሁ ግባችሁ ምንድን ነው?
አስተሳሰባችን ሰፋ እያደረግን ነው። ምን ማለት ነው? ወጣቶችን ለመርዳት እናትና አባቶችን መርዳት አለብን። ወጣቶችን ለመርዳት ኮሚኒቲውን ቢልድ ማድረግ አለብን። ያ ወጣቶች ፊቸር ናቸው። ፊቸር እኮ የሚያዩትን እያዩ ነው ወደ ፊቸርም የሚመለከቱት። እና እኛ ሴቱ ጋር ነን በማለት ተያይዘን እንዴት አድርገን ነው ወደፊት የምንሄደው የሚለው ነገር ላይ እየሰራን ነው። አሁን በወራንዴ ለእናቶች ዌልነስ ፎር ማምስ የሚባል ፕሮግራም አለ። ፍሪ ነው ለኮሚኒቲ ያደረኩት በዙም ነው ጀምረናል ማለት ነው። አሁን ሶስተኛውን አራተኛው ወር ላይ ነን ያለ ነው። ዌልነስን ሙቭመንትም ላይ ደግሞ የሆነ ነገሮችንም እየሰራን ነው። አሁን ቦታ እየፈለገን ነው። ባለፈው እኔ እናንተ እዛ ላይ ተገናኝተን ነበር እና ሙቭመንት ፎር ዌልነስ የሚባል ፕሮግራም ከዚህ በፊት በኮቪድ ጊዜ አድርገን ነበረ፣ ውዝዋዜ ፎር ዌልነስ። አሁን ደግሞ ወደዛ ያው በአይምሯችን የምናስባቸው ነገሮች በሰውነታችን ላይ ስለሚያርፉ ያንን ነገር እንዴት አድርገን ነው ሪሊስ የምናደርገው በማለት እሱም ላይ ይደረጋል። ወጣቶችንም ደግሞ በተመለከተ የተለያዩ አይነት ፕሮግራሞችንም እያዘጋጀን ነው። አንደኛው ቨርቹዋል ነው፣ ግን ለእነሱ ሞር ኢንፐርሰን የሆኑ ነገሮች ያው ዲሲ አካባቢ ነው ያለሁት እኔ በዛ አካባቢ ለማድረግ እና ከኢትዮጵያን ኮሚኒቲዎች ጋር ደግሞ በተለያየ ስቴት ባሉት አንድ ላይ እነሱ ጋር በማስራት ፕሮግራሞችን ክሬት ለማድረግ ሰፖርት ለማድረግም ዝግጁ ነን። ያው ሁሉም ቦታ መድረስ ስለማልችል እኔ ግን ሲስተሙን ክሬት አድርገን በምን አይነት መንገድ ነው ነገሮችን የምናሰራጨው የሚለው ነገር ላይ ኢትዮጵያ ኮሚኒቲዎች በተለያየ ሴት ያሉት በዚህ አጋጣሚ ከኔጋ ፓርትነር ማድረግ ከፈለጉ ብንሰራ አንድ ላይ በጣም ደስ ይለኛል። የኪነት ቤትም አላማ ዋናው 1 ሚሊዮን ሰዎችን በ10 ዓመት ውስጥ ለወልነስ ኮልቸር ኦፍ ወልነስን ቢልድ ለማድረግ ሰፖርት ለማድረግ ነው እና ወደ 100 ኦርጋናይዜሽኖች ጋር መስራት እንፈልጋለን፣ ፓርትነር ማድረግ እንፈልጋለን። እና እንደዚህ አይነቶችን ሀሳብ የሚጋሩ አብረን የምንሰራም ሰዎችም ስለምንፈልግ ትልቅ ነገር ነው። ብዙ ነገር መስራት ስላለብን አንድ ላይ እንዴት አድርገን ነው የምንሰራውንም የሚለው ነገርንም እያሰብን ነው።
በተለይም በቀለ ኪነት ቤት በተሰኘው ተቋምሽ አማካኝነት ትውልደ ኢትዮጵያውያን በሁለንተናዊ ጤና ጉዳይ ሊያገኟቸው የሚገቡ ሀሳቦችን በማቀበል አገልግሎቶችን በመስጠት ላይ ትገኛለሽ። ስላጋራሽን ሀሳብ ስላቀበልሽን ሀሳብ ሁሉ በእጅጉ አመስጋኞች ነን። በጣም አመሰግናለሁ በአድማጮቼ እና በተመልካቾቼ ስም
በጣም አመሰግናለሁ። ሀብታም
የእስራኤል ጋዛ ግጭትን በተመለከተ የዩናይትድ ስቴትስ ትምህርት ቤቶች እና ዩኒቨርሲቲዎች በተቃውሞ ሰልፎች እየተናጡ ነው። ተከታዩ ዘገባ በዚህ ዙሪያ ያተኩራል።
በአሜሪካ ዙሪያ እየተስፋፋ ያለው የፍልስጤማውያን ድጋፍ እንቅስቃሴ የተጀመረበት የኒውዮርኩ ኮሎምቢያ ዩኒቨርሲቲ ተማሪዎች ዩኒቨርሲቲዎቻቸው ከእስራኤል ጋር ግንኙነት ባላቸው ኩባንያዎች ውስጥ የተመደቡ መዋለ ንዋዮቻቸውን በይፋ እንዲያሳውቁና እንዲያወጡ በመጠየቅ ላይ ናቸው። በተጨማሪም ዩናይትድ ስቴትስ ለእስራኤል የጦር መሳሪያ እርዳታ መላኳን እንድታቆም ጠይቀዋል። የአሜሪካው የተማሪዎች ተቃውሞ ወደ ሌሎች የዓለም አካባቢዎች እየተስፋፋ ሲሆን ትናንት ማክሰኞ ጀርመን በሚገኘው በርሊንስ ፍሪ ዩኒቨርሲቲ የተቃውሞ ሰልፍ ተካሂዷል። ጀርመን፣ ፈረንሳይ፣ እንግሊዝ እንዲሁም ጋዛ የሚገኙ ተማሪዎች የአሜሪካ ተማሪዎች ለያዙት እንቅስቃሴ አድናቆታቸውን እየገለጹ ናቸው። ኢራን በበኩሏ በአንዳንዶቹ የዩናይትድ ስቴትስ ዩኒቨርሲቲዎች ፖሊሶች ተቃዋሚዎችን ለመበተን የወሰዱትን እርምጃ ነቅፋለች። የኢራን መንፈሳዊ መሪ አያቶላ አሊ ሐሚኒ በኤክስ ገጻቸው ለተማሪዎቹ ያላቸውን ድጋፍ ገልጸዋል። የመካከለኛው ምስራቅ ተቋም አባል የሆኑት አሌክስ ቫታንካ እንዲህ ሲሉ አስተያየታቸውን ሰጥተውበታል።
በዓለም ዙሪያ እንደ ሩሲያ፣ ቻይና እና ኢራን ያሉ አንዳንድ ዋና ዋና ዩናይትድ ስቴትስ ባላንጣዎች ይህንን የተቃውሞ እንቅስቃሴ ገፋ አድርገው ስለ አሜሪካ ዲሞክራሲ ጤናማነት አሜሪካ እውን ነኝ የምትለው ነች ወይ የሚል መሰረታዊ ጥያቄ ለማንሳት ይጠቀሙበታል።
አንድ ኢራን የሚገኝ ዩኒቨርሲቲ ከዩኒቨርሲቲያቸው የሚባረሩ ተማሪዎችንና መምህራንን እኔ ይቀበላቸዋለሁ ብሏል። የመካከለኛው ምስራቅ ተቋሙ አሌክስ ቫታንዳ ግን የአሜሪካ ኮሌጆች ተማሪዎች ትኬት እየገዙ ግር ብለው ተሳፍረው ወደ ቴህራን ይሄዳሉ ብለው እንደማይጠብቁ ነው የገለጹት። በቺካጎ ዩኒቨርሲቲ ተባባሪ ፕሮፌሰሩ ፖል ፓስት በበኩላቸው ይህ የአሁኑ የተማሪዎች የተቃውሞ እንቅስቃሴ እንደ አውሮፓውያን የዘመን አቆጣጠር በ1960ዎቹ መጨረሻ በቪየትናም ጦርነት ላይ በስፋት የተቀጣጠለው የተማሪዎች ተቃውሞ በነበረበት ደረጃ ገዝፎ ይዘልቃል ብለው አይጠብቁም።
Even though these are organic and even though these are people who care deeply about this
እንቅስቃሴው ኮስ ተነሳሽነት የመጣ ተሳታፊዎችም ጉዳዩ በጥልቀት የሚያሳስባቸው ቢሆንም ለምሳሌ በቪየትናም ጦርነት የወታደር ምልመላ ጊዜ በነበረው ደረጃ የዩናይትድ ስቴትስን ሕዝብ በስፋት የሚያንቀሳቅስ ትልቅ ጉዳይ የሚሆን አይደለም።
የቻይና መሪዎች የተማሪዎቹን የተቃውሞ እንቅስቃሴ በተመለከተ ምንም የተናገሩት ነገር የለም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን መንግስት ተቃዋሚ ሰልፍ በጥብቅ ክልክል በሆነባት በቻይና በቅርቡ ባደረጉት ጉብኝት በአሜሪካ ዩኒቨርሲቲዎች እየተካሄደ ስላለው ተቃውሞ እንዲህ ሲሉ አድናቆት ሰጥተው ተናግረዋል።
And in our own country, it's a hallmark of our democracy.
በእኛ ሀገር ዜጎቻችን አመለካከታቸውን፣ ስጋቶቻቸውንም ሆነ ቁጣቸውን በፈለጉበት ሰዓት ይገልጻሉ። ይህም የዲሞክራሲያችን መለያ ምልክቱ ነው።
ብሊንከን ይህንን ቢሉም ተቃዋሚ ሰልፈኞቹ ስለ ሐማስ ታጣቂዎች ምንም አለመናገራቸውን ግን ተችተዋል። ሐማስ በሲቪሉ ሕዝብ ውስጥ መደበቁን ማቆም አለበት። ታጋቾቹን ይልቀቅ። ፍልስጤማውያንን ከሞት ለመጠበቅ ትጥቁን ማውረድ ይኖርበታል ብለዋል ብሊንከን።
ዘገባችን ተጠናቀቀ።